ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው መስከረም 21 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በቤንሻንጉል ጉምዝ ከማሼ ዞን በተለይ በብሎይ ጋፎይ በተባባሰ ግጭት ከ72000 ሰዎች በላይ ተፈናቅለው ነቀምት እንደሚገኙ የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊ አቶ ታከለ ቶሎሳ ተናገሩ። ሟቾችን በተመለከተ
ከ23 ሰባት ፖሊስ፣ 11 ሚሊሻ፣ ሌሎች ደግሞ ያው የአካባቢ ነዋሪዎች የሆኑ ናቸው። ይሄ በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጥ ግን እዚያም ኦሮሞና አማራ በጥፋት ጉዳት ደርሶበታል የሚል መረጃ አለን።
የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳደር አቶ አበራ ባይታ በበኩላቸው ሰዎች መፈናቀላቸውን ገልጸው ቁጥሩ የተጋነነ ነው ብለውታል። ሟቾቹን በተመለከተ
28 የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉና ኦሮሚያ ክልል ወይ ደግሞ ሳሲጋ ወረዳ የሚያስተዳድራቸው 28 ሰዎች ህይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የሶስት ሰው ህይወት ጠፍተዋል ማለት ነው።
ሙሉ ዘገባ ይዘናል። ወደ ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። በሌላ ዘገባችን ደግሞ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደምሴ ጻራን ይዘናቸዋል።
ሁኔታች ቆም የነበረ ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ርኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቆሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ።
ከደረሰልን ደግሞ የኢህአዴግ አባል ድርጅት የሆኑትን የብአዴንና የህወሓት ጉባኤን በተመለከተ ዘገባዎች ይኖሩናል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። አንድ አጥፍቶ ጠፊ ዛሬ በመቋድሾ በሚገኝ የምዕራባውያን ወታደራዊ ካሚዮን ላይ መኪና ነድቶ በመግጨቱ ሁለት ሰዎች ሲሞቱ አራት ቆስለዋል። አጥፍቶ ጠፊው የነዳው መኪና በፈንጂዎች የተሞላ እንደነበር፣ የመታው ብረት ለበስ ወታደራዊ መኪና የኢጣሊያ ወታደራዊ ኃይል መሆኑም ተገልጿል። የኢጣሊያ ወታደራዊ ኃይል የሚገኘው የሶማሊያ መዲና ጃሌ ሲአድ ወታደራዊ ሰፈር ላይ ነው። አልሸባብ ወዲያውኑ ለጥቃቱ ኃላፊነት ወስዷል።
የዩናይትድ ስቴትስና የካናዳ ባለስልጣኖች ትላንት የእኩለ ሌሊት ጊዜ ከመድረሱ በፊት ከባድ ውይይት ካካሄዱ በኋላ ስምምነት ላይ ለመድረስ ችለዋል። ለ25 ዓመታት ያህል ሲሰራበት የቆየውን የሰሜን አሜሪካ ነጻ የንግድ ስምምነትን ለመተካት ከሜክሲኮ ጋር ሆነው ማሻሻያዎች ለማድረግ ያስችላቸዋል ማለት ነው። የ1.2 ትሪሊዮን ዶላር ዓመታዊ ንግድ ገቢ ላይ የተመሰረተው የዩናይትድ ስቴትስ ሜክሲኮና ካናዳ ስምምነት በ60 ቀናት ውስጥ የሶስቱ ሀገሮች መሪዎች ይፈርሙበታል ተብሎም ይጠበቃል።
የዋይት ሀውስ ቤተ መንግስት በዳኛ ካቫኖ ላይ የቀረበውን የወሲብ ጥቃት ክስን አስመልክቶ የሚካሄደውን የፌዴራል ምርመራ ቢሮን ምርመራን በበላይ እስካልት እየተቆጣጠርኩ አይደለም ብሏል። ካቫኖ ለከፍተኛ ዳኝነት የታጩ መሆናቸው የሚታወቅ ሲሆን አንዳንድ ዲሞክራቶች ምርመራው እጅግ ውሱን ነው የሚል ስጋት ያላቸው መሆኑን መሰረት በማድረግ የዋይት ሀውስ ቤተ መንግስት ይህንን ያለው። ስለ ምርመራው ጊዜ አያያዝና የህግ መወሰኛ ምክር ቤት እንዲወስን የዋይት ሀውስ ካውንስል የፈቀደው ብላለች የዋይት ሀውስ ቃል አቀባይ።
በመጨረሻም የኢንዶኔዥያ ፕሬዚዳንት ጆካዊ ዊዶዶ በሀገሪቱ ከደረሰው ርዕደ መሬትና ሱናሚ ጋር በተያያዘ ዓለም አቀፍ ረዴት ለመቀበል ፈቅደዋል። ሱላዌዊ የተባለው ማዕከላዊ ደሴት ነው ክፉኛ የተጎዳው። የኢንዶኔዥያ የመዋለ ንዋይ አስተባባሪ ቦርድ ሊቀመንበር ቶማስ ሌምቦንግ ዛሬ ማለዳ ላይ በትዊተር አስታውቀዋል። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ያው ዘገባችን ነው የምናልፈው በቤንሻንጉል ጉምዝ ከማሼ ዞን በተለይ በበሎይ ጂጋንፎይ በተባባሰ ግጭት ከ72000 ሰዎች በላይ ተፈናቅለው ነቀምት እንደሚገኙ የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊ አቶ ታከለ ቶሎሳ ተናገሩ። በደንብ የተደራጀና የታጠቀ ኃይል በተለይ ትላንት ከፍተኛ ጥቃት ከፍቶ በኦሮሚያ በኩል የሟቾች ቁጥር 23 መሆኑን ገልጿል። የቤንሻንጉል ክልል ምክትል ርዕሰ መስተዳደር አቶ አበራ ባይታ በበኩላቸው ሰዎች መፈናቀላቸውን ገልጸው ቁጥሩ የተጋነነ ነው ብለውታል። በቤንሻንጉል ጉምዝ በኩል 31 ሰዎች ሞተዋል ይላሉ። ከሁለቱ ክልል ባገኘነው አጠቃላይ መረጃ በከተማው ውስጥ ከተገደሉት ሰዎች ጭምር በአምስት ቀናት ውስጥ 67 ሰዎች ህይወት አልፏል። የአካል ጉዳት የደረሰባቸው ሰዎች መኖራቸውንና ብዙ መኖሪያ ቤቶች መቃጠላቸውን ሁለቱም ክልሎች ተናግረዋል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ክልል በካማሼ ዞን በተለይ በሎይ ጅጋንፎይ በተባለ ወረዳ በተቀሰቀሰ ግጭት ከመስከረም 16 2011 ጀምሮ እስከ ትላንት መስከረም 20 ድረስ እንደቀጠለና ለብዙ ሰዎች ሞት፣ አካል ጉዳት፣ ቤት ንብረት መቃጠልና በሺዎች ለሚቆጠሩ ዜጎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። በክልሉ በካማሼ ዞን ከፍተኛ ጉዳት ደርሶበታል በተባለው በሎይ ጅጋንፎይ ወረዳ የወሰን አስተዳደር አዋሳኝ በሆነው የምስራቅ ወለጋ የታጠቁ ኃይሎች በከፈቱት ጥቃት 23 ሰዎች መገደላቸውን የምስራቅ ወለጋ ዞን አስተዳደር ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ ተናግረዋል።
ከ23ቱ 7 ፖሊስ፣ 11 ሚሊሻ፣ ሌሎች ደግሞ የአካባቢ ነዋሪዎች የሆኑ ናቸው። በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጥ ግን እዚያም ኦሮሞና አማራ በስፋት ጉዳት ደርሶበታል የሚል መረጃ አለን። ያው በቀጣይ ተጠንቶ በሚገኘው መረጃ ልንሰጣቸው እንችላለን ወይም በዛ በኩላለ ሊሰጣቸው ይችላል። በዋነኝነት ግን በእኛ በኩል ይህን ያለው
አቶ ታከለ እንደሚሉት በቤንሻንጉል ጉምዝ ክልል የተከሰተው ግጭትን ተከትሎ ካለፉት 3 ቀናት ጀምሮ እስከ ትላንት ድረስ በደንብ የታጠቁ ኃይሎች ወደ ዞኑ ገብተው ጉዳት ማድረሳቸውን ነው።
የታጠቀ ኃይል ወደ እኛ ድንበር፣ ወደ እኛ አስተዳደር ዞን፣ እኛ በእኛ ስር ያሉ ወረዳዎች በተለይም በሳሲዳ፣ በሊሙ፣ በአሮ ሊሙ እና በጉተ ጊዳ ውስጥ በመግባት የታጠቀ ኃይል ነው። ሲቪል ለብሶ ከባድ መሳሪያ የያዘ ነው። በመትረየስ ታግዘው ነው የሚዋጋው። ልምድ ያለውና ስልጠና ያለው ኃይል እንደሆነ የሚያሳዩ ነገሮች አሉ። እንግዲህ ኃይል ማን እንዳደራጀው ባይታወቅም ግን የሚመራው ኃይል እንዳለና የራሱ ተልእኮ እንዳለ የኦሮሞ አርሶ አደር የጉምዝና አማራ አርሶ አደር እንዳልሆነ የሚያሳዩ ነገሮች አሉ ማለት ነው።
ከግጭቱ በኋላ ብዙ ቤቶች መቃጠላቸውን፣ ጥቃቱ እየከፋ ሲሄድም በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው መፈናቀላቸውን፣ በአሁኑ ሰዓትም ነቀምት እንደሚገኙ ተናግረዋል አቶ ታከለ።
በዚህ ግጭት ሰበብም ቢያንስ ከቤንሻንጉል ጉሙዝ ካማሽ ዞን በሎይ ጅጋንፎይ ወረዳና ከያሶ ወረዳ የኦሮሞና አማራ ህዝብ የተፈናቀለበት ሁኔታ አለ። ያው በቁጥሩ ቢያንስ ወደ 40,000 የሚሆን ህዝብ ተፈናቅሏል። ከእኛም ዞን ወሰን አካባቢ ካሉት በተለይም ከሳክሲያ ወረዳ ወደ 30,000 አካባቢ የሚሆን የተፈናቀለበት ሁኔታ አለ። በድምሮ ወደ 72,000 የሚገመት ህዝብ ከቤቱ ተፈናቅሎ ወደ እኛ ዞን ነቀምት ከተማ በሳክሲያ ወረዳ የተለያዩ አካባቢዎች በአሮ ሊሙ፣ በጉተ ጊዳ፣ ውኪ አካባቢ ሰፈሩበት ሁኔታ ነው ያለው።
የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ በቤንሻንጉል ጉምዝ በኩል ምንም የታጠቀ ኃይል የለም፣ ራሳቸውን ለመከላከል መሳሪያ የያዙ አርሶ አደሮች ካልሆኑ በስተቀረ የተደራጀ የታጠቀ ኃይል የለም ካሉ በኋላ በእኛም በኩል የሰው ህይወት አልፈዋል ብለዋል።
አሁን በርካታ ሰው አንዳንድ በጅምላም ሊያስብል በሚችል ደረጃ በሳሲጋ ወረዳ በኩል ቀደም ሲል በአስተዳደር ወሰን ወደ ኦሮሚያ የተካለለ አካባቢ ነው የምትባል ልዩ ቦታ፣ እዛ ላይ ወደ 28 የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉ እና ኦሮሚያ ክልል ወይ ደግሞ ሳሲጋ ወረዳ የሚያስተዳድራቸው 28 ሰዎች ህይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የ3 ሰው ህይወት ጠፍቷል ማለት ነው። አሁን ባለን ተጨባጭ መረጃ 31 ተረጋግጠ ነው ማለት ነው።
ባለፈው አርብና እሁድ ባቀረብነው ዘገባ የቤንሻንጉል ጉሙዝ ክልል የግጭቱ መነሻ ያለውን ሲገልጽ ከሶስት ወራት በፊት በተደጋጋሚ ይከሰቱ የነበሩ ግጭቶችን በጋራ ለመፍታት ከምዕራብ ኦሮሚያ አስተዳደር አመራሮች ጋር ተዋቅሮ የነበረውን የኮሚቴ ስብሰባ አጠናቀው የተመለሱ የዞኑ አመራሮች ላይ የታጠቁ ሰዎች ባደረሱት ጥቃት 4 አመራሮች መገደላቸውን ተከትሎ የተቀሰቀሰ ግጭት ነው ብለውን ነበር። ግጭቱ የተቀሰቀሰውም ከዚህ የብቀላ ስሜት ነው ብለው ነበር። የታጠቁት ሰዎችም የኦነግ ባንዲራ የያዙ ታጣቂዎች ናቸውም ብለውን ነበር። የኦሮሞ ነጻነት ግንባር ቃል አቀባይና ስራ አስፈጻሚ አቶ ቶሌራ አዳባ በበኩላቸው የኦነግ ሰራዊት በፍጹም በእንዲህ ያለ ተግባር ላይ አይሰማራም ብለዋል። ከነዋሪዎቹ ባገኘነው መረጃም እነዚህ 4 ሰዎች ከተገደሉ በኋላ የቤንሻንጉል ጉሙዝ ነባር የተባሉ ብሔረሰብ አባላት በቀስትና በጦር ጭምር የታገዙ ጥቃት አድርሰው ሰዎችን መግደላቸውን ገልጸውልን ነበር። ለአቶ አበራ በዚህን ጊዜስ የተገደሉት ሰላማዊ ዜጎች ምን ያህል ናቸው ብያቸው ነበር።
ከፍተኛ ግጭት የነበረበት እንደነ አንገርዋጃ ቀበሌ ላይ አንድ ሰው ህይወት እንደጠፋ ነው መረጃ ያለን። በካማሽ ዙሪያ አካባቢ ላይም ወደ 8 የሚሆኑ የሞት አደጋ ደርሷል ማለት ነው።
በአጠቃላይ ከሁለቱ ክልል የአካባቢው አመራሮች የተገኘው መረጃ የሚያሳየው የ67 ሰዎች ህይወት በ5 ቀናት ውስጥ ማለፉን ነው። ከዚህ በተጨማሪም ቁጥራቸው የበዛ ሰዎች ከቤንሻንጉል ጉሙዝ ተፈናቅለው ነቀምት በችግር ላይ መሆናቸውን ገልጸውልናል። የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊው አቶ ታከለ ነቀምት ያሉት ተፈናቃዮች 72,000 ይደርሳሉ ብለዋል። የቤንሻንጉሉ አቶ አበራ ደግሞ ይህንን ቁጥር አስተባብለዋል።
ቁጥሩን በሚመለከት የተለያዩ ቁጥሮች ናቸው። አልፎ አልፎም 78,000፣ 48,000 እና 50,000 የሚል የመረጃ መጣረዞች አሉ። በእኛ እምነት ግን ይንታክል ሰው ተፈናቅሏል የሚል እምነት የለንም። እንደ ቤንሻንጉል ጉሙዝ ክልል በእኛ በተወሰኑ በሶስት ማዕከላቶች ናቸው ሰው ማፈናቀላቸውን የምናውቀው። የተፈናቀሉትንም ለመመለስ በበሎጂ ጋንፎ ወረዳ አብዛኛው ሰው ወደ ነቀምት እንዲሁም በበሎ በሬዳ የሚባል የኦሮሚያ ግዛት ውስጥ እነዛ ለመመለስ ኮሚቴ ተዋቅረው ስራ ተጀምሯል። የተጎራባች ወረዳዎች የቤኒሻንጉል፣ የበሎጂ ጋንፎ፣ ሳሲጋ ወረዳ እንዲሁም ከማሺ ዞን እና ምስራቅ ወለጋ ዞን ተፈናቃዮችን ወደ ቀድሞ ቀያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅሮ እየተነጋገሩ ያሉበት ሁኔታ ነው ያለው ማለት ነው።
ምን ያህል ይሆናሉ በእናንተ እምነት ቁጥሩ?
አሁን ይህን ያህል ነው ብሎ እርግጠኛ ሆኖ መናገር አይቻልም። መፈናቀሉ በአንድ ወገን ብቻ አይደለም፣ በሁለቱም በኩል በስጋት ምክንያት በተለይ የኦሮሞ ማህበረሰብ ወደ አቅራቢያ ከተሞች እና በቅርብ ደግሞ የሚያገኟቸው የኦሮሚያ የሚያስተዳድራቸው አካባቢዎች ወደዛ አካባቢ ነው የተፈናቀሉ። የእኛም የጉሙዝ ማህበረሰብ አብዛኛው ወደ ጫካ እና ጥቃት አይደርስብኝም ብሎ ወደ አሰባቸው አጎራባች ቀበሌዎችና አካባቢዎች ከሁለቱም ወገን እርስ በራሱ ሰው ተፈራርቶ መፈናቀሉ ደርሰዋል ማለት ነው እንጂ።
አዎ፣ ግን አሁን በእኛ እምነት ቁጥሩ ይህን አይደርስም ሲሉ ምን ላይ ተመርኩዘው ነው? ምን ያህል ቁጥር ነው ታዲያ የሚሉት እርስዎ?
አሁን የግጭቱ የተነሳባቸው ማዕከላቶች በግልጽ ይታወቃሉ። ለምሳሌ አሁን በሎጂ ጋንፎይ ማዕከል ላይ ሶጌ የሚባለው ከተማ ላይ የኦሮሞ፣ የአማራ እና ሌሎች ብሔረሰቦች እንዲሁም የጉሙዝ ማህበረሰብ በጋራ ተዋደኖ ተፋቅሮ የሚኖሩበት አካባቢ ነው። ሲቀጥልም በሎጂ ጋንፎ እዛው ሳይድ አለቻ ቀበሌ ላይ እንዲሁም ታንካራ፣ ዋጃ እና አንገርሜቲ በእነዚህ ማዕከላቶች ላይ አሁንም የኦሮሞ እና የአማራ ማህበረሰቦች ሌሎች በስጋትና ፍርሃት ምክንያት የለቀቁ ቢሆንም አብዛኛው ሰው በማዕከል ላይ መደበኛ እንቅስቃሴውን እያደረገ ያለበት ሁኔታ በተጨባጭ መረጃዎች አሉ። ስለዚህ ይህን መነሻ አድርገን ኢንታክል ሰው ከአካባቢያችን ተፈናቅሏል የሚል እምነት የለን። ግን የሰው መፈናቀሉ እርግጠኛ ነው፣ ግን በቁጥር ደረጃ ኢንታክል ይደርሳል ብለን አናምን።
የኦሮሚያና የቤንሻንጉሉ ኃላፊዎች ሌላው የገለጹት ነገር ግጭቱ በህዝቦች መካከል የተከሰተ አይደለም፣ ማንነታቸው ያልታወቁ በከፍተኛ ሁኔታ የታጠቁና የተደራጁ ኃይሎች ናቸው፣ እነዚህ ኃይሎች ለውጡን የማይደግፉ ናቸው ብለዋል። ሁለቱም በዛሬው ዕለት የተኩስ ድምጽ መቋረጡንና ሁኔታው መረጋጋት እንዳሳየም ገልጸውልናል። ሁለቱም የፌዴራልና የመከላከያ ሰራዊት አባላት ግጭቱን ለማብረድ በቦታው እንደሚገኙ ተናግረዋል። የተፈናቀሉት ሰዎች በበኩላቸው ነቀምት ውስጥ ፈቃደኛ የሆኑ የነቀምት ነዋሪዎች ያደረጉላቸው በሚገኘው እርዳታ እየታገዙ የሚበላና የሚለበስ ማግኔታቸውን ገልጸው ከዛ ባለፈ ግን ችግር ላይ መሆናቸውን ከቤተሰቦቻቸው ጋር መጠፋፋታቸውን ነግረውኛል። አድማጮች ይህንን የቤንሻንጉል ጉምዝ ጉዳይ ተከታትለን መረጃውን ወደ እናንተ እናደርሳለን። በተጨማሪም የሁለቱ ክልል አመራሮችና ባለስልጣናት ፈቃደኝነታቸውን ጠይቀናል። ሁለቱንም በአንድ መስመር ላይ ይዘን ወደፊት እንዲያሉ ግጭቶችን ለማስተካከል ምን ማድረግ እንደሚገባቸው ለመወያየት ቃል ገብተዋል። ይዘናቸው ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ህዝባዊ ሀርነት ትግራይ ህወሀት 13ኛ ድርጅታዊ ጉባኤውን የማዕከላዊ ኮሚቴ አባላቱን በመምረጥ ተጠናቋል። ሙሉጌታ አጽባ ከስፍራው ዘገባ አድርሶናል።
መስከረም 16 2011 የጀመረው 6 ቀናትን የወሰደው የህዝባዊ ወያነ ሓርነት ትግራይ 13ኛ ድርጅታዊ ጉባኤ በዛሬው ዕለት የድርጅቱ አመራር በመምረጥ ተጠናቋል። ዶክተር ደብረጽዮን ገብረ ሚካኤል የድርጅቱ ሊቀመንበር፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ደግሞ ምክትል ሊቀመንበር በመሆን ተመርጧል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤው የተሳካ ነበር ብለዋል።
አብ ታሪኻዊ ጉባኤ ሕድሕድና ክምልሶ ዝግባእ ሕቶ ነይሩ ኣብዚ ጉባኤ ዝተረኸብና
በዚህ ታሪካዊ ጉባኤ እያንዳንዳችን ልንመልሰው የሚገባ ጥያቄ ነበረ። ሁላችን የሰማዕታትን አደራ ተቀብለን ለህዝባችን የሚጠቅም ውሳኔዎች እናስተላልፋለን ወይስ ሌላ ተንኮል ልንሰራ ነው የሚል ጥያቄ ተነስቷል። የጉባኤተኛውን መልስ የሰማዕታትን አደራ ተቀብለን እንሰራለን ብቻ ሳይሆን በላቀ ሁኔታ እናከብራለን፣ ለታገልለት ዓላማም በበለጠ አስተዋጽኦአችን ለማበርከት ታማኝ የመስመርና የህዝብ ልጆች ነን የሚል ነው። የመድረኩ ጥያቄ መልስ ለእኛ ጸጸት ውስጥ የማያስገባ ህዝባችንን ማዕከል አድርገን ታሪክ ለመስራት የወሰንነን የሚል ነው። ሆኖም ጉባኤያችን ከሚያደናቅፉ አጽድተን ህዝባችንን የሚጠቅም በክልላችን አዲስ የለውጥ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ የሚያበረክት ታሪካዊ ውሳኔ ወስነናል ነው ያሉት። የድርጅቱ ጉባኤ ለማደናቀፍ የሚሞክሩ አካላት ነበሩ፣ እነሱም አልተሳካላቸውም ብለዋል። ጉባኤተኛው በተግባር ህዝቡን የሚጠቅም ስራ እንዲፈጽም አሳስበዋል። አጠቃላይ የጉባኤውን ሂደት አስመልክቶ መግለጫ የሰጡ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በ13ኛው ድርጅታዊ ጉባኤ 45 የነበረው የፓርቲው ማዕከላዊ ኮሚቴ ወደ 55 ከፍ እንዲል እንደተደረገ ተናግሯል። በዚህም 55 ማዕከላዊ ኮሚቴ አባላት ተመርጧል።
አዲሱ ማዕከላዊ ኮሚቴ 13 ሴቶች በጾታ ደረጃ ከሁለት ሶስተኛው በላይ ደግሞ አዲስ አባላት የተካተቱበት ማዕከላዊ ኮሚቴ ነው። ከትጥቅል ትግል ጀምሮ አመራር ውስጥ የነበረው አካል በአብዛኛው ወጥቶ የተወሰነ ኮር ኃይል ብቻ የቀረበት ከሞላ ጎደል አብዛኛው በአዲስ በምሁራንም በተለያዩ የሀሳብ ዳይቨርሲቲ ሊያንጸባርቅ በሚችል መልኩ የተዋቀረ ማዕከላዊ ኮሚቴ ነው። ስለዚህ ምርጫውም የተሳካ ነበር። እጅግ ከፍተኛ መተጋገል የተሞላበት ከሞላ ጎደል ጉባኤተኛው ያገለግሉኛል ብሎ ያመናቸውን ሰዎች የመረጠበት ጉባኤ ነበር ማለት ይቻላል።
ከተመረጡት 55 የኮሚቴው አባላት 30ዎቹ አዲስ ናቸው። እነዚህ ለድርጅቱ ጥንካሬ ለህዝቡም የለውጥ ሂደት ትልቅ አስተዋጽኦ አላቸው ብለዋል።
አዳዲስ ሀሳቦች መምጣት የሚችሉበት እድል ይኖራል። ፖሊሲዎችና ስትራቴጂዎችም በደንብ በየጊዜው መፈተሽ መቻል አለባቸው። ችግሮቻችንን ለመፍታት ያላቸው አቅም በየጊዜው መፈተሽ መቻል አለበት። ስለዚህ አዲስ አቅም ትምህርት ዝግጅቱም የተሻለ የሆነ ኃይል በሚመጣበት ጊዜ ያስተሳሰብ ብዙነት ይኖራል። ስለዚህ ፖለቲካ ትግሉ መማወቅ መቻል አለበት። በዛ ላይ ተመስርቶ አዳዲስ ሀሳቦች፣ አዳዲስ አቅጣጫዎች፣ አዳዲስ ስልቶች ኢንተርቴን ማድረግ የሚቻልበት እድል ይፈጥራል።
በጉባኤው የድርጅቱ ህገ ደንብም ማሻሻያ ተደርጎለታል።
ህገ ደንብ ውስጥ አባልነትን በሚመለከት የስብሰባ ስነ ስርዓትን፣ ውሳኔ አሰጣጥን በሚመለከት የተወሰኑ አንቀጾች ናቸው። ለምሳሌ የህወሓት አባል መሆን የሚችል ሰው ነሰሰለ የትግራይ ተወላጅ መሆን የለበትም። እዚህ አካባቢ የሚኖር የሌላ ብሔር ተወላጅ በህወሓት መስመር ላይ እምነት እስካለው ድረስ አባል ማይሆንበት ምክንያት የለም።
አዲስ ከተመረጡ የኮሚቴው አባላት ዶክተር ኪሮስ ጉዕሽና ወይዘሮ ሰብለ ካሕሰን የተሰጠን ኃላፊነት ተቀብለን ለህዝቡ እናገለግላለን ሲሉ ቃል ገብተዋል።
የዲሞክራታይዜሽን ስራዎች ላይ በሚገባ መስፋፋትና ወደሚጠበቅበት ደረጃ ማድረስ ነው። ሌላው ከተቀመጡ አቅጣጫዎች ሊሰሩ የሚገባቸው ህዝቡ በርካታ ጥያቄዎች አሉ። የመልካም አስተዳደር ጥያቄዎች አሉ። የልማት ጥያቄዎችን አሉ። እነዚሁም በሚገባ መመለስ ነው። እንደዚሁም ሰላም አስፈላጊ ነው ለሁሉም ነገር። ስለዚህ በእነዚህ ዙሪያዎች ላይ እነዚህ ልማት፣ ዲሞክራሲ መስፋትና ሰላም መረጋገጥ ላይ የተቀመጡ አቅጣጫዎች አሉ። ስለዚህ የዚህኛውን የማዕከላዊ ኮሚቴ ኃላፊነት የሚሆነው እንደ ማዕከላዊ ኮሚቴ አባል እነዚህ ኮር የሆኑ ሚሽኖች ላይ በሚጠበቀው ደረጃ ላይ እንዲፈጸሙ ህዝቡ የሚረካበትን ስራ እንዲሰራ ያው አመራር መስጠት ነው፣ መፈጸምና ማስፈጸም ነው ሊሆን የሚችለውና በዚህ ደረጃ ነው ተዘጋጅተን።
ነባሩም አመራር ያው ከጎናችን ሆኖ ያለውን ተሞክሮ በሚያስተላልፍ ደረጃ ላይ ነው ያለው። አዲሱ አመራር ደግሞ የህዝቡን ጥያቄ በየደረጃው እያየ ለመመለስ ዝግጁ የሚሆንበትና በመድረኩም የሚፈተንበት ሁኔታም የሚፈጥር ነው። እንዲሁም ህዝቡ በየደረጃው ወጣቱ እንዲሳተፍ አሁን ያለበትን የህዝቡን ጥያቄ በየደረጃው የልማት፣ የመልካም አስተዳደር፣ የዲሞክራሲ ጥያቄ እንዲመልስ ይጠይቅ ስለነበረ ለጥያቄው ምላሽ ያገኘ ነው የሚመስለኝ። ስለዚህ እኔ ጥሩ የመተካካት ሂደትና ፍጹም ዲሞክራሲያዊ የነበረ ሂደት ነበር። አሁን ያለንበት መድረክ ደግሞ እንደ ሀገር ይሁን እንደ ክልል ፍጹም ልማታዊ ዲሞክራሲያዊ መስመራችንን ተከትለን በመሄድ ከመናገር በላይ በውጤት የምንለካበት ወቅት መሆኑን ነው የማውቀው። ስለዚህ እኔም በተቻለኝ አቅም ህዝባዊ የሆነ አስተሳሰብ፣ ስልጣን ባለቤት ህዝቡ ነው። ስለዚህ ችግሮችን ከህዝቡ በማዳመጥ መፍትሄዎቹም ህዝቡ ላይ ስላሉ ከህዝቡ በመስማት በተቻለኝ አቅም ሌት ተቀን በመስራት ህዝቡ የሚያስበውን ነገር ውጤታማ በሆነ መልኩ ለማከናወን ዝግጁ ሆኛለሁ።
በጉባኤው 12 የማዕከላዊ ኮሚቴ የነበረ አመራሮች በክብር ተሰናብተዋል። የህወሓት ድርጅታዊ ጉባኤ ተሳታፊዎች በጉባኤው መጨረሻ የአቋም መግለጫ አውጥተዋል። በዚህ መሰረት ህዝብ በተሻለ መልኩ ለማገልገል በአመራር ላይ ትኩረት ተደርጎ እንደሚሰራ አስታውቀዋል። ዲሞክራሲ በማስፋት ዙሪያም እንሰራለን ሲሉ ገልጿል።
ርክባት ኢትዮ ኤርትራ ናብ ንቡር ቦትኡን ምምላስ
የኢትዮጵያና ኤርትራ ግንኙነት ወደ ነበረው ቦታ ለመመለስ የተጀመረው ስራ ተጠናክረው ይቀጥላሉ። የሁለቱም ህዝቦች መሰረታዊ ጥቅም ለማረጋገጥ ብዙ ርቀት መጓዝ እንደሚያስፈልግ፣ ብዙ ጥንቃቄና ብልሃትም የሚጠይቅ መሆኑ ህወሓትና የትግራይ ህዝብ ይገነዘባሉ። ሰላም ለማረጋገጥ የሚጠቅሙ ሁሉም መንገዶች በመጠቀም የትግራይና የኤርትራ ህዝብ ወንድማማችነት ወደ ነበረው ቦታ ለመመለስ ከኛ የሚጠበቅ ሁሉ እንፈጽማለን ነው ያሉት። ከአሁን በፊት የፓርቲው ስራ አስፈጻሚ አባላት 9 ነበሩ። በአሁኑ ጉባኤ ወደ 11 ያደጉ ሲሆን በዚህ መሰረትም ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው ረዳ፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር አብርሃም ተከስተም፣ አቶ አስመላሽ ወልደ ስላሴ፣ ዶክተር አዲስ አለም ባሌማ የህወሓትና ኢህአዴግ ስራ አስፈጻሚ ኮሚቴ አባላት ሲሆኑ አቶ በየነ መክሩና ዶክተር አክሊሉ ኃይለ ሚካኤል ደግሞ የህወሓት ስራ አስፈጻሚ ኮሚቴ አባል ብቻ ሆነው ተመርጧል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ሙልጌታን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አሊያንስ ከቡራዩ ለተፈናቀሉ ዜጎች ያሰባሰበውን ከ13 ሚሊዮን ብር ለተፈናቃዮቹ ለገሰ። የድርጅቱ መሪ አርቲስት አማኝ በየነ ኢትዮጵያውያን ለኢትዮጵያውያን መቆማቸው የታየበት ነው ብለዋል። መለስካቸው አማሃ ዝርዝሩን ይዟል።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የተሰኘ ግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከ13 ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች ዕውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሰራ አስታውሶ ይህንን ብሎ ነበረ።
ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቷቸው አላውቅም። በጣም በአፋጣኝ በሆነ ሁኔታ ምላሹን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የቡራዩና አካባቢ ችግር ይፈታል አይደለም፣ ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው።
ያም ሆኖ አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል።
አንዘጋው የእርዳታውን እንትን። አሁን ግን የሚያሳየኝ 486,783 የአሜሪካን ዶላር ተሰብስቧል። ይሄ በውጭ በመኖር ኢትዮጵያውያን የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛው ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋምና ተቋቁሞ 8 ዓመት እንዲጓዝ በመላው ዓለም ሲዘዋወር የህብረተሰቡን ስሜት አይቻለሁ። ሰርተን ካሳየነው መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያዊ ነው ያለውና ከዚህ የተሻለ እናደርጋለን።
ይህ አሁን የተገኘው ገንዘብ ሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ ይሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጿል። ገንዘቡን በመንግስት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑም ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል።
ኮሜርሻል ባንክ ኦፍ ኢትዮጵያ ሼል ዴፖት አቁታላችሁ፣ እዛ ነው ብራንቹ። አካውንት ነምበሩ 1-000-258-694-736 አንዴ ልገመው፣ 1-000-258-694-736 ይሄ ኮሜርሻል ባንክ ሼል ዴፖ ያለው ነው።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ 5 ዓመት እንዳለፈው እና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሠራ እንደቆየም በጋዜጣዊ መግለጫው ላይ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን ነው የምናልፈው። ዓለም አቀፍ ስደተኞችን የተመለከተ አጠር ያለ ዘገባ ነው። ሰለሞን ክፍሌ ይዟል።
ይህን ዜና ከድረ ገጻችን ለምትከታተሉ ፊልሙ የሚያሳየው ስደተኛ ሕፃናት በአንድነት ሲጫወቱና አብረው ሲማሩ ነው። መረጃዎች እንደሚጠቁሙት ግን የሕፃናቱ መጻኢ ዕድልም ሆነ አንድ ቀን ወደ ሀገራቸው የመመለሳቸው ተስፋ ብሩህ አይደለም። የዩኤንኤችሲአር ኮሚሽነር ፊሊፖ ግራንዲ ሲያስረዱ እርሳቸው ይህን ሥራ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም ሲረከቡ የዓለም ተፈናቃዮች ቁጥር ከፍተኛ ነበር። ዛሬ አድጎ 68 ሚሊዮን 500 ሺህ ደርሷል። ከእነዚህ ተፈናቃዮች 28 ሚሊዮኑ ደግሞ ስደተኞች ናቸው። የመፈናቀል ቀውስ ሁሉንም የዓለም አካባቢዎች መጉዳቱን ሲያብራሩም መካከለኛው ምስራቅ፣ ማዕከላዊ አሜሪካ፣ እስያ እንዲያውም በአውሮፓ ዩክራይንን ያጠቃልላል ብለዋል። ኮሚሽነር ፊሊፖ ግራንዲ ለጉባኤው ተሳታፊዎች ሲናገሩ አንዳንድ የጎረቤት አገሮች ድንበሮቻቸውን ለተፈናቃዮች ክፍት አድርገው ቢቆዩም ሌሎች ዘግተዋል ብለዋል። በዚህ ሳቢያ ኃላፊነቱ የወደቀው ደግሞ በአብዛኛው ከዓለም ስደተኞች 84 ከመቶን በሚያስተናግዱ ታዳጊ ሀገሮች ላይ ነው ብለዋል።
Yet, further afield, often in rich countries, the trend
ከዚህ በተረፈም ሀብታም ሀገሮች ብዙውን ጊዜ ጥገኝነት ለሚፈልጉ ስደተኞች ሁኔታዎችን አስቸጋሪ እያደረጉባቸው ነው። ድንበሮቻቸውን በመዝጋትና የመጡትንም በመመለስ ላይ ናቸው። በዚህ ሂደት ሕፃናት ከወላጆቻቸው ይለያያሉ። ሁኔታው የሚፈጥረው የአእምሮ ጠባሳ ዕድሜ ልክ አብሮ የሚኖር ነው።
ግራንዲ ሲያጠቃልሉም በአሁኑ ጊዜ ሀብታም ሀገሮች ድንበሮቻቸውን እየዘጉ ባሉበት ወቅት ድሃ ሀገሮች በሮቻቸውን ለስደተኞች ክፍት አድርገው እንዲቆዩ መጠየቅ ይበልጥ አስቸጋሪ እየሆነ መጥቷል። መፍትሔውም ይበልጥ ውስብስብ ቢሆንም ሁሉ ነገር ተዳፍኗል ማለት እንዳልሆነም አስረድተዋል። እንደ ምሳሌ የጠቀሱትም በቅርቡ በኤርትራና ኢትዮጵያ መካከል የተደረሰው ስምምነት በአፍሪካ ቀንድ ቀውሱን ለማብቃት ተስፋ ሰጪ ሆኗል ሲሉ ነው።
አድማጮች፣ እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረው ነበር።
የስርጭት መሐንዲሱ ፓትሪክ ዲያ አብሮን ነበር። ጉዟችሁ የሰመረ ይሁን እያለ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Radio Sagale Americati.